በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች እንደምን ሰንብታችኋል? አሚን። ቸሩ ፈጣሪያችን እግዚአብሔር እስከዚህን ሰዓት በሰላም ስላደረሰን ቅዱስ የሆነው ስሙ የተመሰገነ ይሁን። ዛሬ ታላቁን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ጾም ከጀመርን ስድስተኛ ሳምንት ላይ ደርሰናል። ይህ ሳምንት እንደ ቅድስት ቤተ ክርስቲያን አስተያየም ገብር ኄር ወይንም በጎ አገልጋይ የሚል ትርጓሜ ያለው። ገብር ኄር ማለት ገብር አገልጋይ፣ ኄር ቸር፣ በጥምር ገብር ኄር ቸር ወይንም በጎ አገልጋይ ማለት ነው። ገብር ኄር የሚለውን ስያሜ ለዚህ ሳምንት ሲሰጥ መሰረቱ ዛሬ በቅዳሴ ወንጌል ላይ ከተነበበው ከማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ጀምሮ ከተጠቀሰው ምሳሌያዊ ታሪክ በመነሳት ነው። በእግዚአብሔር ስም ይሄንን ወንጌል አነበዋለሁኝ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ድረስ ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ አምስት መክሊት ለአንዱ ሁለት ለአንዱም አንድ ሰጠና ወደ ሌላ አገር ወዲያው ሄደ። አምስት መክሊትም የተቀበለው ሄዶ ነገደበት፣ ሌላም አምስት አተረፈ። እንዲሁም ሁለት የተቀበለው ሌላ ሁለት አተረፈ። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። አምስት መክሊት የተቀበለውም ቀረበና ሌላ አምስት መክሊት አስረክቦ ጌታ ሆይ፣ አምስት መክሊት ሰጥተኸኝ ነበር፣ እነሆ ሌላ አምስት መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። ሁለት መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ፣ ሁለት መክሊት ሰጥተኸኝ ነበር፣ እነሆ ሌላ ሁለት መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ፣ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄ መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበትም እንዳስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ አስር መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልማል። ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል ይላል። ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ በዚህ ምሳሌያዊ ታሪክ በተጠቀሰበት የወንጌል ክፍል የምንመለከተው አንድ ጌታ ሶስት አገልጋዮቹን ወደ መንገድ ከመሄዱ በፊት ጠርቶ ያለውን ሀብት ሁሉ እንደየ አቅማቸው ለአንዱ አምስት፣ ለአንዱ ሁለት፣ ለአንዱ አንድ አከፋፍሏቸው እንደሄደ ከዚያ በኋላም ከተመለሰ በኋላ የሰሩበትንና ያተረፉበትን እንደ ጠየቃቸው አምስት መክሊት የተቀበለውና ሁለት መክሊት የተቀበለው በተሰጣቸው መክሊት አትርፈው ሌላ ተጨማሪ አምስት ሌላ ተጨማሪ ሁለት አትርፈው እንደ ጠበቁት፣ አንድ መክሊት የተቀበለው ግን የተቀበላትን ያችን አንዲት መክሊት ጉድጓድ ውስጥ ቀብሮ ጌታውን በመጣ ጊዜ አንተ ካልዘራህበት የምታጭድ ካልበተንክበት ልሰብስብ የምትል ጨካኝ ሰው እንደሆንክ ስለማውቅ ወሰድኩና ጉድጓድ ውስጥ ቀበርኩት፣ እንሆ ያችሁልህ የሰጠኝ አንድ መክሊት ብሎ እንዳስረከበው ጌታውም እንደዚህ ብለህ የምትናገረኝ ካልዘራሁበት የማጭድ ካልበተንሁበት የምሰበስብ ጨካኝ መሆኔን እንዴት አወቅ ብሎ ተገስጾ፣ ይህንን እንኳን ብታውቅ ለምን ያችን መክሊት ለሌላ ማትረፍ ለሚችል ሰው አትሰጣትም ነበር ብሎ ገስጾ ለሱ የሚገባውን ቅጣት እነዛም የሚገባቸውን ሽልማት ጌታቸው እንደሰጣቸው ይተርካል። እንግዲህ ይሄ ወንጌል ክፍል ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን በምሳሌ የተጠቀሰን ከላይ ልክ የአስሩን ደናግል ምሳሌ እንዳስተማረ ሁሉ አሁን ደግሞ በሶስቱ አገልጋዮችና በጌታቸው መካከል ያለውን ግንኙነት በማሳየት መንግስተ ሰማያት የሚገቡት እግዚአብሔር ዋጋ የሚከፍላቸው እንዴት አይነት ሰዎች እንደሆኑ በምሳሌ ያስተማረው ትምህርት ነው። ምሳሌያዊ ትምህርት እንደመሆኑ መጠን የራሱ የሆነ መልእክት የሚያስተላልፍ አማናዊ ወይም እውነተኛ ትርጓሜ አለው። ዛሬ ለእኛም የሚጠቅመን ለእኔ ምን መልእክት አለው? ይሄ በምሳሌ የተጠቀሰው ነገር በእኔ ሕይወት ውስጥ ሲተረጎም ምን ይመስላል የሚለው ስለሆነ አባቶቻችን በትርጓሜ ተርጉመው በምስጢር አመስጥረው ያስተማሩንን ማወቅ መረዳትና መመርመር ያስፈልጋል። በምሳሌ የተጠቀሰው ይህ ነገር የሚያሳየን ጌታው የእግዚአብሔር አምላክ ምሳሌ፣ ሶስቱ አገልጋዮች ደግሞ በተለያየ ደረጃ ላይ የሚገኙ እዚህ ምድር ላይ ያሉ የፍጡራን ይልቁንም የክርስቲያኖች በተለይም ደግሞ የአገልጋዮችን ሕይወት የሚወክሉ በጌታውና በአገልጋዮች መካከል የሚታየው የመስጠት የመቀበል በተቀበሉትም የመስራት በሰሩትም የመክፈል ደግሞ እግዚአብሔር ከፍጡራኑ ጋር በሰጣቸው ነገር እንዳጠቃቀማቸው መጠን እንደ ስራቸው ትጋት የሚከፍላቸውን ነገር የሚያሳይ ነው። ይሄ ነው የምሳሌው ትርጓሜ። በዚህ ታሪክ ውስጥ በዚህ ወንጌል ውስጥ የምንመለከታቸው ብዙ ሀሳቦች ቢኖሩም ጠቅለል ባለመልኩ በሶስት ከፍለን ዋና ዋና ሀሳቦችን መመልከት እንችላለን። የመጀመሪያው ከዚህ ታሪካዊ ምሳሌ የምንረዳው ያ ጌታ ለእያንዳንዱ አገልጋይ ሲሰጥ መሰረት ያደረገው የአገልጋዮቹን የመስራት ችሎታ የመቀበል አቅም ነው። ይሄ ነው የመጀመሪያ የምንመለከተው ነገር። በዚህም ምክንያት ለአንዱ 5 መክሊትን ሰጠው፣ ለአንዱ 2 መክሊትን፣ ለአንዱ ደግሞ 1 መክሊትን። እንደው 5 የሰጠው አድልቶለት ወይም ደግሞ የበለጠ ከሁለት ከሰጠውና አንድ ከሰጠው ይልቅ ስለሚወደው አይደል? 5 የመቀበል ችሎታ ስላለው፣ 2 የተቀበለውም እንደዛ፣ 1 የተቀበለው ደግሞ 1 በመቀበሉ እግዚአብሔር 5 ከሰጠውና 2 ከሰጠው የበታች አድርጎ የሚያስበው ሰው ስለሆነ አይደል? ይልቁንም መስራት የሚችለው በዛች በአንዲት መክሊት ነው። አቅማቸውን ግንዛቤ ውስጥ በማስገባት መስራት የሚችሉበትን ነገር ያ ጌታ ስለሚያውቅ ጌታቸው ነውና የአገልጋዮቹን ግንኙነት መሰረት በማድረግ ከአገልጋዮቹ ጋር ያለውን ግንኙነት መሰረት በማድረግ በዚህ መሰረትነት ላይ እንደየ አቅማቸው ሰጣቸው። ይሄ ነው ዛሬ እግዚአብሔር ለፍጡራኑ ሁሉ የሚሰጠውን ጸጋና የሚሰጠውን ስጦታ ሁሉ በመሰረትነት የሚያስቀምጠው የሰዎቹን የመቀበል አቅም ነው። ሰዎቹ ያንን የሚሰጣቸውን ነገር ምን ያደርጉበታል የሚለውን ነገር እግዚአብሔር በሁሉ አዋቂነቱ በፈጣሪነቱ ያውቀዋል። በዛ መሰረትነት ላይ የሚሰጠው ዛሬ 5 መክሊትን የመሰለ ሀብት የሚሰጠዋል፣ 5 መክሊትን የመሰለ ጸጋ የሚሰጠው ሰዋል። እንዲሁም ደግሞ መካከለኛ የሆነ እንደ 2 መክሊት የተሰጠው አይነት ደግሞ በመካከለኛነት የሚሰጠው ሰዋል። በተወሰነ መልኩም ደግሞ 1 መክሊት የሚሰጠዋል። ብዙ ምሳሌዎች ልናነሳ እንችላለን። ይሄ ሰዎችን በተሰጣቸው ኃላፊነት በተሰጣቸው ስጦታ ላለመስራታቸው የሚያቀርቡትን ምክንያት በር የሚዘጋ ነው። እግዚአብሔር የሰጠውን ስለሚያውቅ ሰዎች የሚያቀርቡትን ነገር እግዚአብሔር አይቀበልም። በጥንተ ፍጥረትም እንደምንመለከተው አዳም እና ሔዋን እግዚአብሔር አምላክ በገነት ውስጥ ሲያኖራቸው የሚመጣባቸውን ሁሉ ፈተና መቋቋም የሚችሉበትን ኃይልም አብሮ ነው የሰጣቸው። ያለ በለዚያማ በዲያብሎስ መታለላቸው እነሱ የሚያስወቅሳቸው አይሆንም ነበር። ነገር ግን ዲያብሎስ ምንም እንኳን የክፋት ሀሳብ የማታለል ሀሳብ ይዞ እነሱ ጋር ቢቀርብም ያንን ማሸነፍ የሚችሉበትን ጥበብና ኃይል ሰጥቷቸዋል። ለዚህ ነው እኛ የበላ ነው እባብ አሳስቶን ነው የሚለውን የእነሱን ምክንያት እግዚአብሔር ውድቅ ያደረገው። ከእባብ ማሳሰት በላይ የሆነ እባብን ለማሳሳት የመጣ የእባብን አንደበት መዝጋት የሚችል ኃይልን እንደሰጣቸው ስለሚያውቅ ይሄ ጸጋ አላቸው፣ ይሄ ስጦታ አላቸው፣ ይሄ መክሊት ነው ለነሱ ተሰጥቷቸዋል። ይሄንን በአግባቡ ባለመጠቀማቸው ይሄንን ኃይል እንደተሰጣቸው ኃይል መጠን ባለመሆናቸው የተሰጣቸውን የደረሰባቸውን ነገር እግዚአብሔር እንደ ምክንያት ያቀረቡትን ነገር አልተቀበሉም። እግዚአብሔር ለእያንዳንዱ የሰጠውን ያውቃል። እንደየችሎታውም ስለሰጠ ሰው ለሚጠየቅበት ነገር ምክንያት ማቅረብ እንደማይችል እንመለከታል። ይሄ ወደፊት በታሪክ ውስጥም እንደምንመለከተው እነዛ ሰዎች ያ ሰው በተለይ 1 መክሊት የተቀበለው ሰው ባቀረበው ምክንያት ሊድን አልቻለም። የመጀመሪያው ይሄ ነው። ሁለተኛ በዚህ ታሪክ ውስጥ የምንመለከተው እያንዳንዱ ባለ ጸጋ ወይንም የጸጋ ባለቤት ስለተሰጠው ጸጋ ኃላፊነት አለበት። የጸጋው ምንጭ ሌላ ስለሆነ ያ የጸጋው ምንጭ
ጸጋ ተቀባዩን ወይም ስጦታ ተቀባዩን ስለ ሰጠው ጸጋ ምን እንዳደረገበት ይጠይቀዋል። ይሄ ግልጽ ነው። ዛሬ እንኳን አይደለም እግዚአብሔር ደካማ የሆነው ሰው እንኳን አንድ ኃላፊነትን ለሰው ሰጥቶ የሰጠውን ኃላፊነት ሰውየው ምን እንዳደረሰበት፣ የሰጠውን ስጦታ ምን እንዳደረገበት ይጠይቃል። እግዚአብሔር ደግሞ ከዚህ በጠለቀ መልኩ ስጦታውም ልዩ ነው፣ ሽልማቱም ልዩ ስለሆነ ማለት ነው። ያለ ዓላማ የሚሰጥ ስጦታ የለም። ይህንም መረዳት ያስፈልጋል፣ አጥብቆ መረዳት ያስፈልጋል። በዓላማ ነውና የተሰጠውም ያስጠይቃል። የማያስጠይቅ ሹመት፣ የማያስጠይቅ ሀብት፣ የማያስጠይቅ እውቀት፣ የማያስጠይቅ እዚህ ምድር ላይ የተሰጠ ስጦታ ሁሉ የለም። እግዚአብሔር ለሰው ልጆች ሀብትን ሰጥቷል። አዎ እውነት ነው። እግዚአብሔር ለሰው ልጆች እውቀትን ሰጥቷል። አዎ እውነት ነው። ነገር ግን ይሄንን የሰጠውን እውቀትና የሰጠውን ሀብት ምን እንዳደረጉበት እግዚአብሔር ይጠይቃል። ዛሬ እኛንም ይጠይቀናል። አንዳንዱ በተሰጠው ሀብት እግዚአብሔርን የሚበድልበትን ነገር ሲያስብበት ያድራል። በተግባርም የሚያውለው እግዚአብሔር ሰጪውን የሚያሳዝን ነገር ነው። አንዳንዱ በተሰጠው እውቀት እግዚአብሔርን ይክድበታል። ሰጪው እግዚአብሔር፣ ተበዳዩም እግዚአብሔር ሆኖ የምናይበት ምድር ነው። እግዚአብሔር ግን ይጠይቀዋል። ያንን በሰጠው ሀብት በሰጠው እውቀት ምን አደረክበት የሚለውን ይጠይቃል። እንዲሁም በተቃራኒው ደግሞ እግዚአብሔር በሰጠው ሀብት ለእግዚአብሔር የሚመች ነገር ሲሰራ፣ ሰውን የሚረዳበትን ነገር ሲያስብ የሚኖር ደግሞ ደግሰዋል። እግዚአብሔር በሰጠው እውቀት የጨለመ የብዙዎችን አይምሮ በብርሃን በእውቀት ብርሃንነት ፍንትው የሚያደርግ ሰውም አለ። ይህም ደግሞ ዋጋውን ያገኛል። ስለዚህ ማንኛውም ስጦታ ኃላፊነት አለበት። እነዚህ ሁለት አገልጋዮች በተለይ አምስት መክሊትና ሁለት መክሊት የተቀበሉት ሰዎች የተረዱት መሰረታዊ ነገር ይህንን ነው። ለዚህም ነው ወጥተው ወርደው የተሰጠን ነገር ጥያቄ የሚያስከትል ስለሆነ መውጣትና መውረድን ችለን መስራት አለብን የሚለውን ውስጣቸው ተገንዝቦ በድካም አትርፈው የጠበቁት። እንደው ጊዜም ሰጥቷቸዋል። ወንጌሉ ላይ እንደምናነበው ሰጥቷቸው ወደ ሌላ ሀገር ሄደ። ጊዜም ከሰጣቸው በኋላ ነው በዛ በተሰጣቸው ጊዜ ውስጥ ምን ሰርተው እንደነበረ ሊጠይቃቸው የመጣው። ይህንን ተረድተዋል። እነዚህ ሰዎች በእውነት በጎ አገልጋዮች ናቸው፣ ታማኝም አገልጋዮች ናቸው። ይህንን ከመረዳት የበለጠ ታማኝነት ሊኖር አይችልም። አምላኩ እግዚአብሔር የሰጠውን ኃላፊነት ከማወቅ በላይ ደግሞ ብልህነትም የለም። ያ አንድ መክሊት የተቀበለው ሰው ግን በውስጡ ያጣው ነገር ይሄ ነው። እንደው የውድቀቱ መንስኤ አንድ መክሊት መቀበሉ አድርገን እንዳናስቡ፣ የእሱ መንስኤ ያችን አንዲት መክሊትን በስራ ላይ ለማዋል ልቡን አለማዘጋጀቱ ነው። ይልቁንም ለራሱ የሆነ አስተሳሰብ፣ ምናልባት ወደ ኋላ የእሱን ብቻውን ታሪኩን መመልከት አስፈላጊ ሆኖ ስላገኘት እንመለከተዋለን። አንዲት መክሊትን ተቀብሎ ግን ያችን አንዲት መክሊት ሁለት ማድረግ አለብኝ የሚለውን ነገር ሲሰራ እናየው። ወስዶ ቀበራት። ያ ጌታ ግን መጀመሪያ ሲሰጣቸው እንዲያተርፉበት ነበር የሰጣቸው። አይ ጌታዬ እኮ ይህ መክሊት ሲሰጠኝ እንዳተርፍበት ነበር፣ ለእሱ ትእዛዝ ታማኝ መሆን አለብኝ የሚለውን ሳያስብ ወስዶ ቀበር። ኃላፊነት እንዳለበት ስለ መቀበሉ ረሳ። ይሄ ነበር የሱ ስህተት። ዛሬ በጣም ትልቁ ችግር ይሄ ነው። ትልቅ ኃላፊነት ላይ ተቀምጦ ኃላፊነት እንዳለበት የማያስብ አስተዳደር ካል ትልቅ ኃላፊነት ላይ ተቀምጦ ያ ኃላፊነት ያስጠይቀኛል የማይል ግለሰብ በቤተ መንግስቱም በቤተ ክህነቱ የሚል ሰው ካለ ያ ሰው ህዝብን ይበድላል። ስለ መበደሉ እግዚአብሔርም ይጠይቀዋል። ትልቅ መልእክት ያለው ትምህርት ነው። ትልቅ መልእክት ያለው በአግባቡ ራስን መመርመር ያስፈልጋል። ምን ተሰጥቶኛል? በተሰጠኝስ ነገር እግዚአብሔር ምን ይፈልጋል? የሚያስጠይቀኝ ነገር ምኑ ነው ብሎ ሰው ራሱን መመርመር ያስፈልጋል። ይህንን ካልተደረገ አስቸጋሪ ነው የሚሆነው። እንደው ቅዱስ ወንጌልን ራሱ እኮ ብንመለከተው በጠቅላላው ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ስጋ ለብሶ እንዲሁ ስለ ፍቅሩ ብቻ ያለምንም ዋጋ ሰዎችን በነጻ እንዳዳናቸው እንዲሁም ደግሞ ሰዎች ሀኬተኞች ሆነው ክፉዎች ሆነው የነበሩ ቢሆንም ስለ እግዚአብሔር ቸርነት ያለ እነሱ ምንም ጥረት ማለት እንዲሁ በከንቱ ያለ ዋጋ መዳናቸውን ቢያስተምርም በዚሁ ግን አልቆመም። ይሄንን መዳናችንን ብቻ እያሰብ የመዳን ጸጋችንን ብቻ እያወራን እንድንኖር ወንጌል በዚያ አላቆመም። መልእክቱን ማስጠንቀቅ ያለው የሚጠቁመን ሌላ ምግባራት አሉ፣ እንድናፈራቸው የሚገቡ ፍሬዎች አሉ፣ ልንሰራቸው የሚገቡ ምግባሮች አሉ። ያ ጸጋ ያስጠይቀናል። ያ የተሰጠን ጸጋ የምንሰራቸውን ነገሮች እንድናስብ ማድረግ አለበት። ያ ለበለዚያ እንደው በከንቱ ድነናል ብሎ ዝም ብሎ በባዶ እንደሚወራው ይሆናል። ይሄ ደግሞ ከሃይማኖት መንገድ ውጪ እንደው ከንቱ ረብ የለሽ ንግግር ነው። ስለዚህ ወንጌልም ቢሆን እንደው በተለይ ደግሞ እኮ አሁን በአምስተኛው ሳምንት ባለፈው ሳምንት በደብረ ዘይት ትምህርታችን ስንማማር ጌታችን መድኃኒታችን ኢየሱስ ክርስቶስ ከመላእክቱ ጋራ በዚህ ምድር ላይ ለሰዎች እንደየሥራቸው ሊከፍላቸው እንደሚመጣ ነው ስንማማር የነበረው። ይሄ ራሱ እኮ ኃላፊነት ነው የሚያሳየው። ለምንድን ነው የሚመጣው? እኔ አድኛችኋለሁ። አዎ አድኖናል። እናንተም ድናችኋል። አዎ ድነናል። የዳን እኛ ግን እንድንሰራ የታዘዝነውን ነገር ደግሞ የድህነት ጸጋ የተሰጠን ሰዎች የድህነት ጸጋ እንደተሰጠው ሰው ሆነን ተገኝተናል የሚለውን እኮ ሊጠይቀን የሚመጣ ኃላፊነት አለበት። ወንጌል የምስራች ብትሆንም የምትጠቁመው ደግሞ ሌላ ትእዛዝ አላት። ደስታ ብቻ ተናገር አትቆም። መዳናችንን አብስራ ብቻ አታቆም። የምታስጠነቅቀን ብዙ ነገሮች አሉ። ኃላፊነት መረዳት ያስፈልግ። ሁለተኛው ይሄ ነው። ሶስተኛ ላይ የምንመለከተው ኃጢአት ክፉ ነገርን መስራት ብቻ ሳይሆን በጎ ነገርንም እያወቁ ያንን በጎ ነገር አለመስራት ኃጢአት እንደሆነ እንመለከታለን። ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 17 ላይ ይህንን ይነግረናል። በጎ ነገርን እያወቀ የማያደርጋት ሰው ሁሉ በማወቁና ባለመስራቱ ኃጢአት ይሆንበታል ይላል። እነዚህ ሰዎች ስንመለከታቸው እንደው ሄደው ሰውን አልበደሉም፣ ሄደው አልሰረቁም፣ ሰውን አልገደሉም፣ በአካላቸውም የፈጸሙት ዝሙት የለም። ነገር ግን የተሰጣቸው ጸጋ ነበር፣ የተሰጣቸው ስጦታ ነበር። ትርፍ የሚፈልግ ስጦታ ማለት ነው። ትርፍ የሚፈልግ ስጦታ ለእነሱ ብቻ ተወስነ የሚቀር ሳይሆን ሌሎችንም ሊጠቅሙበት የሚገባ ስጦታ ተሰጥቷቸው ነበር። ያንን እንደ መስራትና እንዳለ መስራታቸው ነው ቅጣት የተሰጣቸው፣ ሽልማትም የተሰጣቸው። ሁለት መክሊት የተሰጠው ሰው ሁለቱም መክሊት በማጥፋቱ ሳይሆን ሌላ ሁለት መክሊት በማምጣቱ ነው የተሸለመ። አምስት መክሊት የተሰጠውም ሰው ሌላ አምስት መክሊት ማትረፍ በመቻሉ ነው የተሸለመ። ያ አንድ መክሊት የተሰጠው ሰው ደግሞ አንዷን መክሊት በማበላሸቱ ሳይሆን አንዷን መክሊት ተጠቅሞ ሁለተኛ ሌላ መክሊት ባለማምጣቱ ነው ያስወቀሰው። በጎ ምግባር ባለመስራት፣ በተሰጠው ስጦታ ባለመስራቱ፣ በጎ ነገርን አውቆ ዝም ማለት በራሱ ኃጢአት ነው። ለሰዎች ልናስብ ይገባል። እንዳው ከክፉ ነገር ብቻ መጠበቅ አይደለም ኃጢአት አለመስራት ማለት፣ በጎ ነገርንም ካወቁት ላይ መስራት ይገባል። ትልቁ መልእክት ይሄ ነው። በመልእክቱ ቅዱስ ያዕቆብም ያስቀመጠልን ነገር ይሄ ነው። እነዚህን ሶስት ሀሳቦች እንመለከታለን። መጨረሻ ላይ ይሄ ባለ አንድ መክሊት የተቀበለው ሰውን የእሱ ጉዳት ነውና በይፋ የሚስተዋለው የእሱን መሰረታዊ ችግሮችን አይተን ትምህርታችንን እናጠቃለን። ይሄ አንድ መክሊት የተቀበለው ሰው ሶስት መሰረታዊ የሆኑ ችግሮችን እንመለከትበታለን። መጀመሪያ ደረጃ የጌታውን ትእዛዝ ችላ ያለ ሰው። ጌታው ወደ ሩቅ አገር ከመሄዱ በፊት አገልጋዮችን ሰብስቦ መክሊት የመስጠቱ ዓላማ እንዲያተርፉበት እንደሆነ ነግሯቸዋል። እሱ ግን አትርፍበት ብሎኛል፣ ስራበት፣ ወጥተህ ወርደህ ድከምበት ብሎኛል የሚለውን ከማሰብ ይልቅ በቸልተኝነት ያንን ትእዛዝ ተላልፎ ያን መክሊት ወስዶ ቀበር። የእግዚአብሔርን ትእዛዝ የእግዚአብሔርን ስጦታ ችላ የሚል ሰው ቅጣት አለበት፣ ቅጣት አለበት። ችላ ማለት አይገባ። አንዱ ችግሩ ይሄ። ዛሬም ቢሆን ኃላፊነት ላይ ተቀምጠው ኃላፊነት እንዳለባቸው የማያስቡ በጣም ብዙዎች አሉ። በዚሁ በእኛ ቤተ ክርስቲያንም ቢሆን ቤተ ክርስቲያኗ በዚህ ብዙ ተጎድታለች። ምእመኖቿ ብዙ ሳይጠቀሙ ቀርቷል። በዚህ በእነዚህ ግለሰቦች ችግር ማለት እግዚአብሔር ግን ይጠይቃቸዋል። ይህንን ኃላፊነት የሰጣቸው እግዚአብሔር ግን ስለ ሰጣቸው ኃላፊነት ይጠይቃቸዋል። ይሄ ነው የመጀመሪያው ችግሩ ያዘው። ሁለተኛ የምናይበት ችግር ደግሞ አለ። ሁለተኛ ችግሩ ደግሞ ምንድን ነው? ይህ ሰው ጌታውን በሐሰት ያው የአመፅ ንግግር ተናግሮበታል። አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው ነህ አለ። እንዴ አንድ መክሊት ሳይሰጠው እኮ ሁለተኛ መክሊት አልጠየቀውም። አንድ መክሊት መስጠቱ እኮ መዝራቱ ነው። አንድ መክሊት መስጠቱ እኮ ከእሱ እጅ ወጥቶ የተበተነ ንብረቱ ነው። የጠየቀው ነገር ስለ ሰጠውህ ምን አደረክ ነው እንጂ እንዲሁ በከንቱ አይደለም። ካልዘራህበትና ካልበተንክበት ይህ ሐሰት ንግግር ነው። ሐሰትን ብቻ አይደለም ደግሞ አመፅ ነው። አመፅ ነው። አንተ ጨካኝ ሰው ነው። አንዳንድ ጊዜ እንደው ሰዎችን የሚጎዳቸው ነገር ምንድን ነው? ውስጣቸው ለፈጠሩት ሀሳብ ተገዢ የሆኑና እግዚአብሔር የሚጠይቃቸውን ነገር ውስጣቸው ያሰቡት ያ ተቃራኒ የሆነ ሀሳብ እግዚአብሔር ለሚጠይቃቸው ነገር መከላከያ መከታ የሚሆናቸው ይመስላቸዋል። የተለያዩ ፍልስፍናዎችን ይዘው በጥፋት ጎዳና የነጎዱ ሰዎች ብዙ ናቸው። እግዚአብሔር እንዲህ ነው፣ የእግዚአብሔር ምሕረት እንዲህ ነው፣ የእግዚአብሔር ፍርድ እንዲህ ነው። ቅዱስ መጽሐፍ ከሚያስተምረው ውጪ፣ እግዚአብሔር ከሆነው ውጪ ለራሳቸው የተሳሳተ አይነት አመለካከት ይዘው በዚህ በጥፋት ጎዳና የጠፉ ብዙዎች አሉ። ያ ግን ከጥፋት አያድን፣ ከቅጣት አያድን፣ ከፍርድም አያድን። ምንም መነሻ የለውም። ጨካኝነቱንና ጨካኝነቱን የሚያረጋግጥበት መነሻ የለውም ይሄ ሰው። ሁለተኛ ጥፋቱ የማይረባ ጥቅም የሌለው ከንቱ ፍልስፍና ማለት ነው። መጨረሻ ላይ ይህ ሰው የምንመለከትበት ጥፋቱ ይሄንን ሀሳቡን በውስጡ በመያዙ እግዚአብሔርን መጥቶ በጠየቀኝ ሰዓት እንዲለዋለሁ የሚለውን ሀሳብ ውስጡ በመያዙ ምክንያት ያ ትርፍ የሚፈልግን መክሊት ትርፍ ማፍራት ለሚችል መውጣት፣ መውረድ፣ መድከም ለሚችል ሰው እንኳን መስጠት እንዳለበት እንዳያስብ አድርጎታል። እኔ ባልሰራበት ይሄ ነገር ግን ሊሰራበት ይገባል። ይሄ ቦታ ስራ ይጠይቃል። ይሄ ቦታ ትርፍ ይጠይቃል። ይሄ ስልጣን ሰዎችን እንዲጠቅም ያስፈልጋል። ስለዚህ ይሄንን ነገር እኔ ባልሰራበት እንኳን ለሌላ ልስጥ እንዳይል ያካንቱ በውስጥ ያዘው ፍልስፍና አንቆ ይዞታል። እነዚህ ሶስት ምክንያቶች፣ ሶስት መሰረታዊ ችግሮችን እዚህ ሰው ላይ እንመለከታለን። ስለዚህ ከዚህ ከክፉ አገልጋይ የምንመለከታቸውን ነገሮች ከኛ ልናርቅ ይገባል። መታሰቢያውም ደግሞ ለበጎ አገልጋዮች፣ ሳምንቱም የተጠራው በበጎ አገልጋዮቹ መታሰቢያነት ነው። ገብርሄር ነው የተባለው። ለምን? የእነሱን አርያ የእነሱን ፈለግ እንድንከተል ማለት ነው። እግዚአብሔር አምላካችን የእነዚህን በጎ አገልጋይ የተባሉትን የእነሱን ታማኝነት እንድንከተል፣ አጉል ከሆነ ደግሞ ያ ክፉና ሰነፍ አገልጋይ የተባለው ሰው እንደያዘው አይነት አስተሳሰብ ከዚህ አስተሳሰብ እንድንላቀቅ አምላካችን እግዚአብሔር ይርዳን። መዋዕለ ጾሙን በሰላም ያስጀመረን አምላካችን በሰላም ያስፈጽመን። ወስብሐት ለእግዚአብሔር።